ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 9 2012 ዓመተ ምህረት ዝግጅታችን ጀመረ። የአሜሪካ ድምፅ ዋና ዳይሬክተር አማንዳ ቤኔት መልእክት አላቸው።
I'm Amanda Bennett and I'm director of Voice of America. I'm recording this from home because here at Voice of America, almost all of us are now working remotely in order to help slow the spread of the coronavirus that I know has been affecting so many of you and your families.
Amanda Bennett ባላለው የአሜሪካ ድምጽ ራዲዮ ስራ አስኪያጅ ነኝ። የምትሰሙት መልእክቴን ከቤቴ ነው ያስተላለፍኩላችሁ። የኮሮና ቫይረስ እናንተንና ቤተሰባችሁን እያጠቃ መሆኑን ስለማውቅ የዚህን ቫይረስ ስርጭት ለመክታት እኔና የአሜሪካ ድምጽ ራዲዮ ሰራተኞች ከቤታችን ሆነን ነው የምንሰራው። የሰራተኞቻችን ጤንነትና ደህንነት ዋናው ግድ የሚለን ሲሆን፣ እናንተም በዚህ አስቸጋሪ ጊዜ ትክክለኛውን ውሳኔ ለማድረግ ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። ምናልባትም አንዳንድ ፕሮግራሞቻችን ላይ ለውጥ ታዩ ይሆናል። የማይተላለፉም ሊኖሩ ይችላሉ። ያ ከሆነ ደግሞ የለመዳችሁትን ጠቃሚ ፕሮግራም የት ማግኘት እንደምትችሉ እናሳውቃችኋለን። በመጨረሻም መልካም ጤናና መልካም እድል እመኝላችኋለሁ። አመሰግናለሁ። አገልግሎታችንን እንደምንቀጥልም እተማመናለሁ። አመሰግናለሁ።
So I'd like to wish you all good luck and good health and thank you very much. We'll hopefully be here for you. Thank you.
ከዝግጅቶቻችን ጋር አብራችሁን ቆዩ። ክብራትና ክብራን ለኮሮና ቫይረስ ተጋልጠዋል በሚል የተጠረጠሩ ወይም ራሳቸውን የጠረጠሩ ሰዎችን ነጥሎ ማቆያ ቦታዎች በጤና ተቋማት ውስጥ ተዘጋጅተዋል። ኢትዮጵያ ውስጥ
ማቆያ ውስጥ መግባት ጥቅሙ ይህን ወረርሽኝ ለመከላከል በሚደረገው ጥረት ውስጥ ያለ አካል ይሁሉም ነው። ይህ ሁሉ ምን ማለት ነው? እንግዲህ ከግለሰቡ ይጀምራል። ግለሰቡ ማቆያው ሲገባ ዝም ብሎ አይደለም የሚቀመጥ። አንደኛው ቀን በቀን ክትትል ይደረጋል። ይህ የዚህ በሽታ ምልክት እያሳየ ነው ወይ የሚለው ክትትል ይደረግበታል። ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምናው እንዲጀምር፣ ቶሎ ምርመራው እንዲያገኝ፣ ቴስት እንዲደረግ እድል ያገኛል። ይሄ የተጠረጠረ ሰው ማለት አንደኛው ከራሱ ይጀምራል ማለት ነው።
በጤና ሚኒስቴር የሕክምና አገልግሎቶች ዋና ዳይሬክተር አቶ ያዕቆብ ሰማን ናቸው የሰማችኋቸው። ዘገባውን በምሽቱ በመጽሔት ክፍለ ጊዜ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና።
ጤና ይስጥልን እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ከኮቪድ-19 ወይም ኮሮና ቫይረስ ጋር በቀጥታ የተያያዘ የውጭ ሀገር ሰዎችን የማዋከብና የማጥቃት አድራጎት ሪፖርት እየደረሰው መሆኑን ገልጾ አስጠንቅቋል። ኤምባሲው ጉዳዩን አስመልክቶ ባወጣው መግለጫ ኢትዮጵያ የመጀመሪያ የቫይረሱ ተጠቂዎች መገኘታቸውን ይፋ ባደረገች በቀናት ውስጥ የውጭ ሀገር ሰዎች የማዋከብ የጥቃትን ጭምር ድርጊት እየተፈጸመብን ነው ሲሉ ሪፖርት አድርገውልናል ብሏል። በዚህም የተነሳ ኤምባሲያችን ለወትሮ ሰላማዊ የሆነችውን ከተማ አዲስ አበባን አስመልክተን ያልተለመደ የደህንነት ማሳሰቢያ ለማውጣት ተገደናል ነው ያለው። ኢትዮጵያ ውስጥ ኮቪድ-19 ከመገኘቱ በተያያዘ የውጭ ሀገር ሰው የመጥላት ስሜት ተባብሷል የሚሉ ሪፖርቶች ለኤምባሲያችን መድረሳቸውን ቀጥለዋል ብሏል አክሎ ኤምባሲው። በተለይም የውጭ ሀገር ሰዎችን ቻይና፣ ፈረንጅ፣ ኮሮና ከሚሉ ቃላት ጋር የማዋከቡ ድርጊት እየተፈጸመ መሆኑን የገለጸው የኤምባሲው መግለጫ ይህም ኢትዮጵያ ውስጥ ያሉ የውጭ ሀገር ሰዎችን ከኮሮና ቫይረስ ጋር አያይዞ የመጽሐፍ አስተያየት እንዳለ የሚጠቁም ነው ብሏል። ከውጭ ሀገር ሰዎች በድንጋይ እንደተመቱ፣ የትራንስፖርት አገልግሎት እንደተከለከሉና ተፉብን፣ በእግር እያሯሯጡ አባረሩን፣ ኮሮና ይዟችኋል ብለው አዋከቡን የሚሉ ሪፖርቶች ደርሰውናል ብሏል። አሜሪካውያን ለብቻ ውጪ እንዳይዘዋወሩ ያሳሰበው የዩናይትድ ስቴትስ ኤምባሲ ወከባና ጥቃት ይደርስባችሁ፣ ሸሽታችሁ የምትጠለሉበት ፈልጉ እንጂ አጸፋ እንዳትመልሱ ሲል መክሯል። በኮቪድ-19 ወይም ኮሮና ቫይረስ ዜና ወደ ምዕራብ አፍሪካ ናይጄሪያ ስናመራ በዚያች ሀገር በኮሮና ቫይረስ መጠቃታቸው የተረጋገጠው እስካሁን 3 ሰዎች ብቻ ናቸው። የሆነ ሆኖ ህዝቡ ቫይረሱን ከመያዛመቱ ለማዶት እንዲቆጠብ ከወዲሁ ምክርና መመሪያ እየተሰጠ ነው። አብያተ ክርስቲያን፣ ባንኮችና ሌሎችም ተቋማት እነዚህን የባህሪ ወይም የልማድ ለውጦች እውን ለማድረግ በግንባር ቀደምትነት ተሰልፈዋል ይላል ቲሞቲ ኦቢዙ ከአቡጃ ያጠናቀረው ዘገባ። ናይጄሪያ ዋና ከተማ አቡጃ የሚገኙ በርካታ አብያተ ክርስቲያናት በአሁኑ ጊዜ ምዕመናን ከመግባታቸው በፊት የሰውነት ሙቀታቸው ይለካል፣ የእጅ ጓንት፣ የእጅ ማጽጃ ፈሳሽና ያፍና ያፍንጫ መሸፈኛ ጭንብል ይታደላሉ። የአብያተ ክርስቲያናቱ መሪዎችም የሀገሪቱ የጤና ጥበቃ ሚኒስቴር ከ15 ቀናት ገደማ በፊት በሀገራችን የመጀመሪያ የቫይረሱ ተጠቂ ተገኘ ብለው ካስታወቁም በኋላ እነዚህን የጥንቃቄ እርምጃዎች መውሰድ አስፈላጊ ሆኖ አግኝተነዋል ሲሉ ተናግረዋል። አቡጃ የሚገኝ ኒው ኪንግደም ቤተክርስቲያን ዋናው ቄስ ሲሆኑት ጄዲ ኦጉን ሳኪን ሲያስረዱ እንዲህ ብለዋል።
The purpose of the church is to enlighten people and help people to fulfill destiny.
የቤተ ክርስቲያን ስራዋ ህዝብን ማስተማር ነው። ህዝብን ኑሮ እንዲሳካለት መርዳት ነው። ታዲያ ይሄ ህዝብ ለወረሽኝ እንዳይጋለጥ መርዳትንም ይጨምራል ብለዋል። ለዚህ ነው ቤተ ክርስቲያን ህዝቧን ስለ ኮሮና ቫይረስ ማስተማር ያለባት ብለዋል። እኚህ የኒው ኪንግደም ቤተ ክርስቲያን መስራች አያይዘው ቅዱስ ቁርባን መቀበያ ኩባያዎችን መጋራት፣ መነካካት የመሳሰለው እንዲቀር አድርገናል ብለዋል። ሌሎችም ስብስብ የሚልባቸው ቦታዎች እንደ ሆቴል፣ ባንክ፣ ትምህርት ቤት የመሳሰሉትም የጥንቃቄ እርምጃዎች እየወሰዱ ናቸው። ፎላኪ ጆሴፍ አቡጃ የሚገኝ ባንክ ስራ አስኪያጅ ሲሆኑ የተገልጋዮችን የሰውነት ሙቀት መለካትና የእጅ ማጽጃ ማደል የመሳሰሉ ስራዎችን ጀምረናል ሲሉ አስታውቀዋል። አፍሪካ ውስጥ የኮሮና ቫይረስ ናይጄሪያን ጨምሮ ወደ 30 በሚጠጉ ሀገሮች የታየ ይሁን እንጂ ከሌላው የዓለም አካባቢ በንጽጽር ሲታይ የስርጭቱ አካሄድ ዝቅ ያለ ነው። እስካሁን ናይጄሪያ ውስጥ በበሽታው የሞተ ሰው የለም። የሀገሪቱ ባለስልጣናትም ተስፋ የሚያደርጉት ናይጄሪያውያን የጥንቃቄ እርምጃዎችን እየወሰዱ ከቆዩ አንድም ሰው በቫይረሱ ለህልፈት አይዳረግብንም ብለው ነው። ይህ በዚህ እንዳለ በዩናይትድ ስቴትስ ዓለም አቀፉ ወረርሽኝ ያስከተለውን ኢኮኖሚያዊ ጉዳት ለመቅረፍ ፌደራሉ መንግስት በአስቸኳይ በቀጥታ ለአሜሪካውያን የገንዘብ ድጎማ ለመላክ እያቀደ መሆኑ ተገልጿል። ይህን እቅድ ከአማካሪዎቻቸው ጋር ሆነው ይፋ ያደረጉት ፕሬዚደንት ዶናልድ ትራምፕ ዛሬ በትዊተር ጠቃሚና አስፈላጊ በሆኑት ቫይረሱን የመቆጣጠር ፖሊሲዎቻችን ምክንያት ለምሳሌ ሆቴሎች፣ ቡና ቤቶች፣ ምግብ ቤቶች በመዘጋታቸው ከስራ ውጪ የሆናችሁ ሰዎች ገንዘብ ባስቸኳይ ይመጣላችኋል ብለዋል። የገንዘብ ሚኒስትሩ ስቴቨን ምኑቺን ትናንት ከፕሬዝደንቱ ጎን ሆነው በሰጡት ቃል ፕሬዝደንቱ ይህን አሁኑኑ እንድፈጽም መመሪያ ሰጥተውኛል ብለዋል። በተዛመደ ዜና መንግስት ለወረሽኙ የሚሰጠው ምላሽ በተያያዘ በመዋለ ነዋይ አፍሳሾች ዘንድ ጥርጣሬ በመፈጠሩ ዛሬ ማለዳ የዩናይትድ ስቴትስ የአክሲዮን ዋጋ እጅጉን አሽቆልቁሎ አርፍዷል። ዳው ጆንስ እና S&P 500 የተባሉት የአክሲዮን ዋጋ ሰንጠረዦች ገበያዎች እንደተከፈቱ ከ5% በላይ የዋጋ ቅናሽ ያሳዩ፣ የናስዳክ ተመን ከ4% በላይ ወርዷል። የነዳጅ ዘይት ዋጋም በ17 ዓመታት ባልታየ መልኩ ረክሶ ውሏል። በዚሁ ባለም አቀፉ የኮቪድ-19 ወረርሽኝ ዜና ስንቆይ ዩናይትድ ስቴትስ እና ካናዳ የጋራ ድንበሮቻቸውን የወረርሽኙን መዛመት ለመከላከል ሲባል አላስፈላጊ ለሆኑ ጉዞዎች ለመዝጋት ስምምነት ላይ መድረሳቸውን ዛሬ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ሁለቱ ሀገሮች የቫይረሱን ስርጭት ለማስቆም መፈለጋቸው እንዳለ ሆኖ ወሳኝ የኢኮኖሚ ግንኙነትም ያላቸው ናቸው። ካናዳ ለ77% የውጭ ንግዷ የምትተማመነው ዩናይትድ ስቴትስ ላይ ነው። ፕሬዚደንት ትራምፕ ዛሬ በትዊተር ባወጡት ቃል የድንበር መዝጋት ውሳኔው ንግድን እንደማይመለከት ተናግረዋል። ሰኞ ዕለት የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ የሀገራችን ዜጎች አሜሪካውያንና ቋሚ የመኖሪያ ፈቃድ ካላቸው በስተቀር ድንበሮቻችንን እንዘጋለን፣ እነሱም ቢሆኑ እንደገቡ ለ14 ቀናት ራሳቸውን ለይተው መቆየት ይኖርባቸዋል ብለዋል። በመጨረሻም የቀድሞ የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን በመጪው ህዳር ወር በሚካሄደው ፕሬዚደንታዊ ምርጫ ከሪፑብሊካኑ ፕሬዚደንት ዶናልድ ትራምፕ ጋር ለመወዳደር የዲሞክራቲክ ፓርቲው እጩ ሆነው ለመመረጥ በተያዘው ፉክክር በከፍተኛ ደረጃ እየመሩ መሆናቸው እየታየ ነው። በ30 ዓመታት ውስጥ ለሶስተኛ ጊዜ ለፕሬዚደንትነት እየተወዳደሩ ያሉት ባይደን ትናንት በሶስት ክፍለ ግዛቶች ፍሎሪዳ፣ ኢሊኖይ እና አሪዞና ውስጥ በተካሄዱ የፓርቲያቸው ቅድመ ምርጫዎች ተፎካካሪያቸውን የቨርሞንቱን ሴኔተር በርኒ ሳንደርስን አሸንፈዋቸዋል። በ24 ግዛቶች ከተካሄዱት ቅድመ ምርጫዎች በ19ኙ ጆ ባይደን ያሸነፏቸው ሳንደርስ ዛሬ በሰጡት ቃል ስለ ዘመቻችን ጉዳይ ከደጋፊዎቼ ጋር እወያይበታለሁ ብለዋል። ራሳቸውን ዲሞክራቲክ ሶሻሊስት ብለው ያወጁት በርኒ ከውድድሩ የመውጣት ፍንጭ ግን አልሰጡም። አሁን ቅድሚያ የምሰጠው ለኮሮና ቫይረስ ወረርሽኝ መንግስት እየሰጠ ያለውን ምላሽ ነው ብለዋል። ይህ ሰራተኛውና ከሁሉም በላይ ለወረርሽኙ ተጋላጭ የሆነው ህብረተሰብ ከቫይረሱ መጠበቁን ማረጋገጥ ነው ሲሉም ሳንደርስ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America.
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 9 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
እኛ አገር ህብረተሰቡ እንዲህ አይነት አደጋ እንዴት በቶሎ እንደሚራባና እንዴት እንዲህ አይነት መራራቅ አስፈላጊነቱን በደም ካልተረዳ ውጤቱ በጣም በጣም አስከፊ ሊሆን ይችላል እና እንደው ወገኖቼ ይሄ ጊዜ በጣም ጥንቃቄ ልናደርግ የሚገባን ጊዜ ነው። ብዙ ጊዜ በአዘቦት ሁሌ የምናደርጋቸው ነገሮችን አሁን ማድረግ አንችልም እና አትሊስት ይሄ መድኃኒቱ እስከሚገኝ ክትባቱ እስከሚገኝ ወር አትሊስት እንደው በቃ መቆጣጠር ተችሏል የሚባልበት ቦታ ደረጃ ላይ እስኪደረስ ድረስ ህብረተሰባችን ከፍተኛ ጥንቃቄ እንዲያደርግ በዚሁ አጋጣሚ መናገር ነው ፈልገው።
ፕሮፌሰር ብርሃኑ ነጋ ናቸው የሰማችኋቸው። በምሽቱ ይዘናቸዋል። ሌሎችም በኮቪድ-19ና በኮሮና ቫይረስ ወረርሽኝ ላይ የምንነጋገርባቸው ዝግጅቶች አሉን። ከኮቪድ-19 ወይም ከኮሮና ቫይረስ መከሰት ጋር ተያይዘው በውጭ ሀገሮች ዜጎች ላይ ወይም የውጭ ሀገሮች ሰዎች ናቸው በሚባሉ ሰዎች ላይ የሚፈጸሙ ነውርና ዋልጌ አድራጎቶች እየተሰሙና እየታዩ መሆኑ እየተነገረ ነው። በሽታና ወረርሽኝ ዘር፣ ቀለም፣ ዜግነት፣ ሀገር የላቸውም። የሰው ልጅ ሁሉ የሚሸከማቸው ፈተናዎች የጋራዎቹ ናቸው። የሚያሸንፋቸውም ተጋግዞና ተደጋግፎ ብቻ ነው። ከሰው ልጅ ማንነት ጀምሮ ያሉ ብልህ አባባሎች አሉ። ወርቃማው ሕግ ወይም ወርቃማው መመሪያ እንዲህ ይላል፣ ሌሎች በአንተ ላይ ያደርጉብህ ዘንድ የማትሻውን ምንም ነገር አንተ በሌሎች ላይ ከቶ አታድርግ፣ ወይም ሌሎችን ስታስተናግድ አንተ ትስተናገድበት ዘንድ በምትፈልገው ሁኔታ ብቻ ይሁን። በኢትዮጵያም የተለያዩ ብልህ አባባሎች ብሂሎች አሉ። እዚያም ቤት እሳት አለ። ህሊናው የጠራ ማንም ሰው ከእንዲህ አይነት ነውር አድራጎቶች ሊቆጠብ ይገባል፣ ሌሎችም አድራጎቶቹን ሊከላከሉ ይገባል የሚል መልእክታችንን እናስተላልፋለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ከኮሮና ቫይረስ መዛመት ዜና ጋር በተያያዘ የሜሪ ጆይ ኢትዮጵያ የሐዋሳ መርጃ ማዕከልን ጎብኝተው የጤና መጠበቂያ ቁሳቁስ አበርክተዋል። ምክትል ርዕሰ መስተዳደሩ የኮሮና ቫይረስ ዜና መሰማቱን ተከትሎ የዋጋ ጭማሪ ባሳዩ የንግድ ተቋማትና መድኃኒት ቤቶች ላይ አስተዳደራቸው እርምጃ መውሰድ መጀመሩንም ገልጠዋል። የሐዋሳ ኢንዱስትሪ ፓርክ ሰራተኞች ለኮሮና ቫይረስ እንዳይጋለጡ የሐዋሳ ኢንዱስትሪ ፓርክና የከተማ አስተዳደር የመከላከል ሥራ እየሰሩ መሆናቸውንም ገልጿል። ዮናታን ዘብዴዎስ ተጨማሪ አለው።
የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ከቀትር በኋላ ከኮሮና ቫይረስ ጋር በተያያዘም ክልሎች የዕድሜ ክልል አረጋውያንና አዛውንቶች ይበልጥ ሊጎዱ ስለሚችሉ የሜሪ ጆይ ኢትዮጵያ የሐዋሳ አረጋውያን ማዕከል ጎብኝተዋል። የጤና መጠበቂያ ቁሳቁስ ማበረክተውላቸዋል። ርዕሰ መስተዳድሩ የጎብኝታቸውን መላማ እንዲህ ሲሉ ተናግሯል።
አሁን በሀገራችን ያጋጠመውን ኮሮና ቫይረስ ለመከላከል ከማንም በላይ በዕድሜ ገፋ ያሉ አረጋውያን ስለሚያጠቃ ለዚህ ጥንቃቄ እንዲያደርጉ አረጋውያኑ ባሉበት አካባቢ ሄደን መልእክት ብናስተላልፍ የሚል ዓላማ ያለው ጉብኝት ነው።
ቫይረሱን ለመከላከል የተደረገ ስላለው ጥረትና በተዘጋጁ የለይቶ ማቆያ ማዕከላት አለ ተብሎ ለሚቀርበው የግብአት እጥረት ወቀሳም አቶ ርስቱ እየተሟላ መሆኑን ተናግሯል።
ቼክ ፖይንቶች አሉ። በሀገር ደረጃ በኤርፖርት አለ፣ ድንበር አካባቢ። አሁን እኛም የሚያዋስነን አካባቢ ድንበር አካባቢ ቼክ ፖይንቶችን እኒ ብለናል። እሱም ላይ ተጨማሪ ማዕከላት የምርመራ ማዕከላትን እንከፍታለን። በክልል ደረጃ ቅድሚያ የሚሰጣቸው አካባቢዎች አሉ። ብዙ ሰው በተለይ ውጭ ዜጋ የሚንቀሳቀስባቸው አካባቢዎች የለየናቸው ማዕከላት አሉ። በእነዚህ ማዕከላትም ለይቶ ማቆያ ማዕከላትን የመክፈት ስራ እየሰራን ነው ያለ ነው። 16 ሳይቶች ለይተን እየሰራን ነው። ማቴሪያል ትላንትና በነበረው ላይ አይተናል። ኢንስቶል አለማድረግ ነው ትልቁ ችግር። አሁን በማቴሪያል ደረጃ ቤዚክ ችግር የለብንም። የሚያስፈልጉ ማቴሪያሎች በሙሉ እንዲገቡ ሰፕላይ እንዲደረጉ አድርገናል። በየማዕከሉ እየተከልን ነው ያለ ነው። የላቦራቶሪ ምርመራ ማዕከል አለ። ያ ምርመራ ማዕከል ምናልባት ምርመራው አሁን በማዕከል ደረጃ ነው የሚሰጠው። ወደፊት በክልል ደረጃ እናርገው ብንል አቅሙ ስላለ መሳሪያው አለ። ስለዚህ ወደዚህ ማድረግ እንዲቻል ምናልባት የተወሰነ ለዛ የሚውል ኬሚካሎች ናቸው የሚፈልገው። ኬሚካሉ መጥቶ እዚህ ይደረግ ከተባለ በተመሳሳይ ያንን ማስወገጃ ምርመራ የተደረገባቸው ማቴሪያሎች ልብሱን ጭምር የሚወገድበት ዋንስ እንትን ካጋጠመ እንደ አይነት ነገር ስላለ ለዛ የሚሆን የማስወገጃ ግንባታ ለማድረግ እንቅስቃሴ እያደረግን ነው። በዝግጅት ረገድ ብዙ የሚያሰጋ ነገር የለም። ከሁሉ በላይ ግን አሁንም ደግመን የምንለው ህዝቡ የግል ጥንቃቄ እንዲያደርግ፣ ሰላምታው እንዲቆጥብ፣ ተቃቅፎ ሰላም ማለት ተጨባጦ ሰላም ማለት እንዲቀር ለጊዜው በሽታው ነጻ እስከምንሆን ጊዜ ድረስ። ሁለተኛ ደግሞ እጁን በደንብ አድርጎ በሳሙና እንዲታጠብ፣ እጅብ ብሎ መቆምም በቤተ ክርስቲያንም ይሁን በሀዘን ቦታም ይሁን በደስታ ቦታም ይሁን ሰብሰብ ብሎ መቆም እና አንድ ቦታ ተቃቅፎ መቆም እንደዚሁ ለአደጋ ስለሚያጋልጥ ልክ አሁን እዚህ ሚዲያዎቻችንም እንደምትቀርሱት እንዲሰብሰብ ብለን ባንቆም ይመረጣል።
ምክትል ርዕሰ መስተዳድሩ የኮሮና ቫይረስ ዜና መሰማቱን ተከትሎ በሐዋሳ ከተማና በሌሎች የክልሉ ከተሞች የዋጋ ጭማሪ ባሳዩ ተቋማት ላይ እርምጃ በመውሰድ ላይ ናቸው። የነዳጅ ማደያን ጨምሮ የንግድ ተቋማትና መድኃኒት ቤቶችንም አሽገናል ብሏል።
ከበሽታው ስርጭት አኳያ የተለየ አዲስ ፕሮግሬስ የለም። ትላንትና በዝርዝር አስረድተናል። የበለጠ ክትትላ ስራችን እንድናጠናክር ዛሬም ስልጠና ሰጥተናል። ለጤና ባለሙያ ስልጠና ሰጥተናል። በአይሲቲ ለሁሉም ዞኖች ስልጠና ሰጥተናል። ሁለተኛው ከንግድ አኳያ የቁጥጥር ስራው ተጀምሯል። እኛም እርምጃ መውሰድ ጀምረናል። ለምሳሌ ነዳጅ እያለ ነዳጅ የለም ብለው የዘጉ ማደያዎች የማሸግ እርምጃ ወስደናል። በአንዳንድ ሱቆች የምርት መጨመር፣ በፋርማሲዎች የምርት መጨመር ነበረ። በዛም ላይ እርምጃ ተወስደዋል። አሁን ለምሳሌ የሁለት ማደያዎች የማሸግ ስራ ተሰርተዋል። ወደ አራት ፋርማሲ ላይ እንደዚሁ ተመሳሳይ እርምጃ ተወስደዋል። የጤፍ ዋጋ በጣም እንዲጨምር ያደረጉት ላይ እርምጃ መውሰድ ጀምረናል። ሽንኩርት፣ በተለይ ነጭ ሽንኩርት ላይ በጣም ከፍተኛ ዋጋ ጭማሪ የታየበት ሁኔታ ነበረ። እሱም ላይ እርምጃ የተወሰደበት ሁኔታ አለ። ስለዚህ ንግድ ቢሮ የሁሉንም ዞኖችን እርምጃ ሪፖርት እየሰበሰበ ነው። ዛሬ ጠዋትም ገምግመናል። የዞኖቹን ሪፖርት በፊገር አስደግፎ በቁጥር አስደግፎ የት አካባቢ ምን እንደምጃ እንደተወሰደ ይገልጻል። ግን ማሻግ ይጀምርናቸው አለ አሁን እንደገለጽኩት ዚያዋሳ ዙሪያም እንዲህ አይነት እርምጃ እየወሰድን ነው። ስለዚህ መጠናከር አለበት። በመንግስት በኩል በዚህ ጉዳይ ላይ ምንም ወደ ኋላ ምን ነው ነገር የለም። ህብረተሰቡ ጥቆማ መስጠት አለበት።
በዚህ አስጨናቂ ነው ባሉት ወቅት የክልሉ ርዕሰ መስተዳድር ማዕከሉ ድረስ መጥተው ስለጎበኙዋቸው ደስተኛ መሆናቸውን የገለጹት የማዕከሉ ተጠቃሚ ወይዘሮ አልማዝ ገሰሴም በንጽህና አጠባበቅ ዙሪያ ያሳዩት በተግባር የተደገፈ ትምህርት እንደሚጠቀሙበትም ተናግሯል።
አብረን ታጠብን ተረሰ ብሔሩ ጋር አስተማሩን። እንግዲህ በዚያ መመሪያ መሰረት እንጠቀማለን ብዬ ነው ማምነው፣ እጠቀማለሁ ብዬ ነው ራሴን ማምነው።
የሜርጆ ኢትዮጵያ አረጋ ማዕከል መስራችና ስራ አስኪያጅ ሲስተር ዘብደር ዘውደም ህዝቡ ራሱን ከቫይረሱ ከመጠበቅ በተጨማሪ ለአረጋውያን የተለየ ድጋፍ እንዲያደርጉ ጥሪ አቅርበዋል።
የኮሮና ቫይረስ በሀገራችን እንግዲህ ወደ 5-6 ሰውን አጥቅቷል። በጣም በጣም የሚያስፈራው እና ስጋታችን ምንድን ነው? የእድሜ ባለጸጋዎችን ነው። ማለትም ያው በእኛ እድሜ ክልል ማለት ነው፣ ከ50 በላይ ካለ እንግዲህ ወደዛ ክልል የገባንና በጣም ያስፈራናል። ትልቁ ስጋት ደግሞ ምንድን ነው? በየቤቱ ያሉ አረጋውያን እንደዚሁም ደግሞ በየጎዳናው ላይ ያሉ አረጋውያን የውሃውም የሳሙናውም በጣም ችግር አላቸው የሚጎበኛቸው። እንደገና ግንዛቤ ማስጨበጡም እንዴት እንደሚተላለፍ ወርዶ ማስተማሩ በጣም በጣም ያስፈልጋልና የእነሱን ነገር ስናስብ ሁላችንም ተረባርበን በየሰፈሩ ሁሉ እንደው ከ50 በላይ የሆኑ እናቶችን አባቶችን ግንዛቤ እያንዳንዳችን ማህበረሰቡ ግንዛቤ ቢያስጨበጥ ጥንቃቄ እንዲደረግላቸው ቢደረግ ሳሙና፣ ሳኒታይዘር የመሳሰለ መከላከያው ለአዛውንቱ የሚደርስበት መንገድ እንደ ቢፈልግ።
የኮሮና ቫይረስ በቻይና ከተከሰተበት ቀን ጀምሮ በዓለም አቀፍ ደረጃ 7994 ሰዎች እንዲሞቱ ምክንያት የሆነ ሲሆን በኢትዮጵያ የተገኘባቸውን 6 ሰዎችን ጨምሮ 199324 ሰዎች ደግሞ ቫይረሱ የተገኘባቸው ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዮናታንን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል። በምዕራብ ኦሮሚያ የተለያዩ ዞኖች የኢንተርኔትና የስልክ አገልግሎቶች ከተቋረጡ ከሁለት ወራት በላይ በመቆጠሩ ህብረተሰቡ የኮሮና ቫይረስ ወረርሽኝን በተመለከተ በቂ ግንዛቤ እንዳያገኝ እንቅፋት እየሆነ ነው ሲሉ አንዳንድ ነዋሪዎችና የጤና ባለሙያዎች እየተናገሩ ናቸው። የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር አብዱልቃድር ገልገሎ ስለ ወረርሽኙ መረጃ የሚያደርስ ማዕከል በነቀምቴ በመከፈቱ በወለጋ ዞኖችም መረጃ እየተሰጠ ነው ብለዋል። ናኮር መልካ ተጨማሪ ይዟል።
የነቀምቴ ከተማ ነዋሪ አቶ ፈቃዱ አያና እንደሚሉት ከሁለት ወራት በላይ በወለጋ ዞኖች የተዘጋው የስልክና ኢንተርኔት አገልግሎት የዓለም አቀፍ ስጋት የሆነውና በኢትዮጵያም በስድስት ሰዎች ላይ እንደተገኘ የተገለጸው የኮሮና ቫይረስ ወረርሽኝን በተመለከተ ህብረተሰቡ በቂ ግንዛቤ እንዳያገኝ እንቅፋት ሆኗል።
ዓለም ምን ውስጥ እንዳለች ዛሬ ህዝባችን እኮ ወደ ዜሮ ደረጃ እየመጣ ነው። ህዝባችን እኮ 80% ያለ ገጠር ውስጥ ነው ያለ። ገጠሩ ደግሞ አርሶ አደሩ ምን ውስጥ አለ? ምን ያውቃል? ስለ ኮሮና ቫይረስ እንኳ ይቅርና ዛሬ እኮ የሚበላውንም እያጣ ወደ ገበያ ወጥቶ መግባት እያጣ ላይ ነው ያለ። 80 ሰዎች 35 የሚባለው ቁጥር ራሱ እኮ ህዝባችን አያውቅም። በምን ያውቃል? በምን ይደውላል? በስልክ የለም፣ ኢንተርኔት የለም፣ ፌስቡክ የለም። ጤና ጥበቃዎች አሁን እነሱ በ83 35 ደውሉ ላሉ ምዕራብ ኦሮሚያ እንዳለ በምን ላይ ነው ተደውል ገጠር አርሶ አደሮቻችን ቴሌቪዥን አላቸው አስቸጋሪ ስለሆነ መንግስት ቶሎ ኢንተርኔቱን እንድለቀቅልን ስልክ፣ ፌስቡክ ሁሉንም ለቆ ሶሻል ሚዲያዎች ይፈታል ለቆ ለህዝባችን የተቻለና የተጨበጠ ስለ ኮሮና ቫይረስ እንዲያስተውል ቶሎ መንግስት እንዲለቅልን ነው።
የሆሮ ጉድሮ ወለጋ ዞን ጤና ጽህፈት ቤት ኃላፊ አቶ ነገራ ፈይሳ የዞኑ ጤና ባለሙያዎች በወረዳዎች በአካል ተገኝተው የኮሮና ቫይረስ ወረርሽኝ ላይ ለህብረተሰቡ ግንዛቤ እየሰጡ መሆናቸውን ጠቅሰው ድንገተኛ ምልክት በወረዳዎች ቢከሰት ግን የሞባይል ስልክ አገልግሎት ባለመኖሩ ቶሎ መረጃውን ለማዕከል ለማድረስና እርምጃ ለመውሰድ አዳጋች እንደሆነ ገልጸዋል።
በቃ ቴሌቪዥን ኔትወርክ ይዝሩት ኔትወርክ ማቴሉላር ኔት
የመደበኛ የስልክ አገልግሎት በሚደርስበት ቦታ መደበኛ የስልክ መስመር በመጠቀም መረጃ ያደረሰን እንገኛለን። የጤና ባለሙያዎችም በሁሉም ወረዳዎች ወደ ህብረተሰቡ ወርደው አስፈላጊውን ግንዛቤ እንዲፈጥሩ መልእክት አስተላልፈናል። በዞን ከተማ ውስጥ ደግሞ ሚኒ ሚዲያ ተጠቅመን የኮሮና ቫይረስ እንዴት እንደሚተላለፍና እንዴት ራሳቸውን መጠበቅ እንዳለባቸው ግንዛቤ እየሰጠን እንገኛለን። በአጠቃላይ ስናይ ግን ከስልክና ኢንተርኔት አገልግሎት መዘጋት ጋር ተያይዞ ያለን ስጋት ምናልባት የበሽታው ምልክት በዞናችን እንኳን ቢታይ በአፋጣኝ ለማከል ለማሳወቅ ክፍተት ሊፈጠር ይችላል።
አንድ በስራ ላይ ስጋት ሊፈጥር ስለሚችል ስሜ እንዳይጠቀስ በማለት የጠየቁ የምስራቅ ወለጋ ዞን ጤና ጽፈት ቤት ባለሙያ ኮሮና ቫይረስ ወረርሽኝን በተመለከተ 17 ወረዳዎች ላይ ካሉ የጤና ባለሙያዎች ጋር ለመገናኘት በኢንተርኔትና ስልክ አገልግሎት መዘጋት ምክንያት አዳጋች እንደሆነባቸው ይናገራሉ።
እናም ጋር ይሄ መኖሩ ከተረጋገጠ ወዲህ አንዳንድ ነገሮችን እየሰራን ያለ ነው። በተለይ አሁን እኛ አካባቢ ያሉት ሰዎች ወደታችን ወረዳው ስንወጥ ሁሉም ሰው ስለ ኮሮና ምን እንደሆነ ማወቅ አለበት። ካወቀ በኋላ ደግሞ እንዴት ነው ምን አይነት ምልክቶች አሉ እንዴት መከላከል ይችላል የሚለውን ነገር በተቻለ መጠን ግንዛቤ መስጠት በጣም ያስፈልጋል እና ያንኑ ስራ ነው እኛ እየሰራን። በተለይ እኛ አካባቢ ያሉትን ሰዎች ይህንን ሜሴጅ እያስተላልፈን ያለ በተለይ የስልክና የኢንተርኔት ችግር በአሁኑ ሰዓት በጣም ምንፈራው ምንሰጋው ነገር ስልክ መቋረጥ እና የኢንተርኔት አለመኖር በጣም ትልቅ እንቅፋት እየሆነብን ነው ያለው። እኛ ስር ብዙ ወረዳ ነው ያለው። ሁሉንም ወረዳ ጋር በአንዴ መድረስ አንችልም። ስለዚህ ብዙውን ጊዜ የምንሰራው እና የምንገናኘው በስልክና በኢንተርኔት ነው። በኢንተርኔት ያው ቴሌግራም ስላለን በቴሌግራም ቻነላችን በኩል ብዙ ኦልሞስት ሁሉንም ወረዳ ኮሚኒኬት እያደረገን ነበርበት። አሁን ግን ያው ኮሚኒኬሽናችን በጣም ተቋርጧል ማለት ይቻላል። ምክንያቱም ከእኛ ጋር ወይ ሰው ካልሄደ ወይ ደግሞ ከነሱ ሰው ወደ እኛ ካልመጣ መነጋገር ያለውንም ሁኔታ አፕዴት መደራረግ አልተቻለም። ስለዚህ በዚህ አሁን እየተፈጠረ ባለው ኢመርጀንሲ ላይ በጣም ትልቅ እንቅፋት ይሆንብናል ብለን እየሰጋን ያለ ነው። ኢንተርኔት መቋረጥ እና የስልክ አለመኖር በጣም በተለይ ለእኛ በጣም ኃይለኛ ስጋት ነው እየሆነ ያለ።
የክልሉ ጤና ቢሮ ምክትል ኃላፊ ዶክተር አብዱል ቃድር ገልገሎ ስለ ወረርሽኙ መረጃ የሚያደርስ ማዕከል በነቀምቴ በመከፈቱ በወለጋ ዞኖችም ግንዛቤ እየተሰጠ ነው ብለዋል። አንደኛ የጤና ቢሮ ባለሙያዎች ወደ ዞኖች ወርደው አገልግሎቱን እየሰጡ ይገኛሉ። በሁለተኛ ደረጃ ደግሞ አገልግሎቱን ሊሰጡ የሚችሉ ከተለያዩ ሆስፒታሎች የተውጣጡ ባለሙያዎችን በማሰልጠን ላይ እንገኛለን። በነቀምቴም የኮሮና ቫይረስ ላይ የሚሰራ ማዕከል ከፍተን እየሰራን ነው። መረጃም በመለዋወጥ ላይ እንገኛለን። ጊዜያዊ ማቆያም እንዲሁ በነቀምቴ ከፍተናል። ከነቀምቴ የተነስተን ነው ሌሎች የወለጋ ዞኖችን ተደራሽ ለማድረግ እየሰራን የምንገኘው። ስልክ በሌለበት ግን በቂ መረጃ ለማግኘት እንደማንችል የታወቀ ነው። የክልሉ መንግስት ቃል አቀባይ አቶ ጌታቸው ባልቻን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ነገር ግን ከዚህ በፊት ባደረግነው ያልተቀረጸ የስልክ ንግግር የዓለም አቀፍ ስጋት ስለሆነውና በኢትዮጵያም ከታየ ቀናት ባስቆጠረው የኮሮና ቫይረስ ወረርሽኝን በተመለከተ ሬዲዮና ቴሌቪዥን እንዲሁም በምዕራብ ኦሮሚያ ያሉ የኤፍኤም ጣቢያዎች የማህበረሰብ ሬዲዮና ሚኒ ሚዲያን ጨምሮ በመጠቀም ግንዛቤ እየተሰጠ ስለሆነ ስጋት አይሆንም ብለው ነበር። በዚህ ጉዳይ ዙሪያ የኢትዮ ቴሌኮም ባለስልጣናትን ለማነጋገር ያደረግነው ሙከራ አልተሳካም። በምዕራብ ኦሮሚያ በተለይ በወለጋ ዞኖች ራሳቸውን የኦሮሞ ነጻነት ሸማቂዎች ነን በማለት ታጥቀው ጫካ ውስጥ የሚንቀሳቀሱ ታጣቂዎች ላይ የሚወሰደው እርምጃ የስልክ አገልግሎቱ ከተዘጋ ወዲህ ስኬታማ መሆኑን የኢትዮጵያ መከላከያ ሰራዊት ምክትል ኢታማጆር ሹም ጄኔራል ብርሃኑ ጁላ ከዚህ ቀደም ገልጸው እንደነበር ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ኢትዮጵያ ውስጥ ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቆዩባቸው ስፍራዎች የተዘጋጁት በጤና ተቋማት ውስጥ መሆኑን፣ የተሟላ የምግብ አቅርቦት እንዳላቸውና እያንዳንዱ የመቆያ ክፍል የራሱ የግል የጽዳትና የንጽህና መጠበቂያ ክፍል የተዘጋጀለት መሆኑን በጤና ሚኒስቴር የሕክምና አገልግሎት ዋና ዳይሬክተር ያዕቆብ ሰማን ለአሜሪካ ድምፅ ገልጸዋል። ሰዎች በእነዚህ ቦታዎች ተነጥለውና ተነጣጥለው እንዲቀመጡ የሚደረገው ለ14 ቀናት መሆኑን የገለጹት አቶ ያዕቆብ ይህም የሚደረገው ከአንድ ግለሰብ ጀምሮ አጠቃላይ ሀገሪቱን ከወረርሽኙ ለመከላከል መሆኑን ተናግረዋል። ጽዮን ግርማ ኢትዮጵያ ውስጥ የማቆያ ጣቢያዎችን ይዞታ በተመለከተ አቶ ያዕቆብ ሰማንን አነጋግራ ተከታዩን ዘገባ ሰናርታለች።
ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎችን በተለየ ለማቆየት የተዘጋጁት ስፍራዎች የሚገኙት በጤና ተቋም ውስጥ መሆኑን በጤና ሚኒስቴር የሕክምና አገልግሎት ዋና ዳይሬክተር አቶ ያዕቆብ ሰማን ለአሜሪካ ድምጽ ይናገራሉ። ይህም የሆነው አሁን በጣም የተጨናነቀ ሁኔታ ስለሌለ እንደሆነም ያስረዳሉ።
ማቆያ ቦታዎች እስካሁን ባለው ሂደት የጤና ተቋም ውስጥ ናቸው ሁላቸው ማለት ይቻላል። እስካሁን ባለው ማለት ነው ጤና ተቋም ውስጥ ነው ያሉት። ምናልባት ከዚህ በኋላ ከዚህ የጨመረ መሄድ ከሆነ ከጤና ተቋምም ልንወጣ እንችል ይሆናል።
በአዲስ አበባ ከተማ በአሁኑ ሰዓት የተዘጋጁትን ማቆያ ጣቢያዎች አቶ ያዕቆብ ያስረዳሉ።
ለይቶ ማቆያ ቦሌ ጨፋ ጤና ጣቢያ ይባላል። እዛ ውስጥ ነው ያለው። አሁን እንደው እንግዲህ እዛ ምንም አይነት ተገልሎ የቆየ ሰውም የለንም። ሁለተኛው ማቆያችን ሆስፒታል ነው፣ ትልቅ ሆስፒታል። ያው ለዛ ፐርፐዝ ያዘጋጀ ነው። ወደ 500 አልጋ ያለው ተካ ኮተቤ ጠቅላላ ሆስፒታል ነው። አሁን ለይተን የተጠረጠሩ ሰዎች የምናቆየው ተመርምረው ውጤታቸው እስከሚታወቅ። ስለዚህ እሱ አዲስ ሆስፒታል እና ጥሩ ሆስፒታል ነው፣ ለዚህ ቅርበት የተዘጋጀ። ሶስተኛ ማቆያ ቦታው 4 ኪሎ አካባቢ ያለ አዲስ ጤና ጣቢያ ነው፣ ቱሪስት ሆቴል ዝቅ ብሎ የሚገኝ። እዛ ዛሬ እንደውም እዛ ሄጄ ነበረ። 16 አካባቢ ተገለው የቆዩ ሰዎች አሉ። የአስሮች ውጤት ዛሬ ስለደረሰ ኔጌቲቭ ስለሆኑ እሱ ኦልሬዲ ፕሮሲጀሩን ተከትሎ ወደ ቤተሰባቸው ተቀላቅለው ለሚቀጥሉ 14 ቀን ራሳቸውን ምንም እንኳን ኔጌቲቭ ቢሆኑም ራሳቸው ያገሉ ምክር ተሰጥቷቸው በዓለም ጤና ድርጅት ሪኮመንዴሽን መሰረት ወጥተዋል።
ለኮሮና ቫይረስ ተጋልጠው ይሆናል በሚል የተጠረጠሩ ሰዎች እንደ ሌሎች አገሮች ቁጥራቸው የበዛ ባለመሆኑ እስካሁን የተዘጋጁት ማቆያ ጣቢያዎች አብዛኞቹ ባዶ መሆናቸውን የተናገሩት አቶ ያዕቆብ፣ ነገር ግን ቁጥሩ ሊጨምር ይችላል በሚል ስጋትና ግምታዊ ስሌት ስላለ አዲስ የተዘጋጁ ቦታዎች እንዳሉ ይናገራሉ።
እኔ ከሌላ ሀገር ኤክስፒሪየንስ የመጀመሪያው ሳምንት፣ ሁለተኛው ሳምንት አልፎ ሶስተኛ ሳምንት ላይ ሴቶቹ በጣም ሊጨምሩ ይችላሉ። ሁሉም ሀገር እንደዚህ አይነት ኤክስፖኔንሽል የሆነ ጭማሪ አይተናል እና ተመሳሳይ ነገር እኛም ጋር ሊፈጠር ይችላል የሚል ግምት ስላለን ሌላ ተጨማሪ ማግለያ ሳይቶች እያዘጋጀን ነው። ለምሳሌ ቅዱስ ጴጥሮስ ስፔሻላይዝ ሆስፒታል ውስጥ ምናልባት ነገ ዝግጁ የሚሆን ወደ 80 አልጋ ያለው ማግለያ ማዕከል እያዘጋጀን ነው። ቅዱስ ጴጥሮስ ሆስፒታል ውስጥ ለተማሪዎች መኖሪያ ተብሎ የተዘጋጀ አዲስ ህንፃ ዶርሚተሪ አለ። እሱም ወደ 250 አልጋ አካባቢ ያለው ከነገ ጀምሮ ዝግጅቱ ይጀምራል። ምናልባት አርብ ወይም ቅዳሜ ዝግጅ ይሆናል ብለን እናስባለን። በተመሳሳይ አንድ ጤና አዲስ ጤና ጣቢያ ቃሊቲ ወረዳ አዲስ ጤና ጣቢያ ነው፣ ሌላ አገልግሎት የማይሰጥ እዛም ነገ 550 አልጋ ይገባል ብለን እናስባለን። ስለዚህ እስከ አርብ ወይም ቅዳሜ ድረስ ተጨማሪ ወደ 500 አካባቢ ማግለያ አልጋዎች ይኖራል ብለን እናስባለን። እነዚህ ሁላቸውም ጤና ተቋም ናቸው። ኦልሬዲ አገልግሎት መስጫ ተብሎ የተገነቡ አዳዲስ አገልግሎት ግን ያልጀመሩ ጤና ተቋም ውስጥ ናቸው።
ወደ ማቆያ ጣቢያው እንዲገቡ የሚደረጉት ሰዎች እነማን ናቸው? አቶ ያዕቆብ ይመልሳሉ።
ውስጥ የሚገቡት አብዛኞቹ ሰዎች ጤነኞች የተጠረጠሩ ማለት ምልክት ያሳዩ ወይም ደግሞ ምልክት ካለው ሰው ወይም ከተጠረጠረ ሰው ምልክት ያነበራቸው ወይም ደግሞ ወረርሽኙ በደንብ ከተዛመተባቸው ሀገር የመጡ ሰዎች ናቸው። ስለዚህ ጤነኛ ሰዎች ስለሆኑ ያው በተለይ ሳምፕል ተወስቶ ውጤት እስከሚደርስ፣ አንዳንዶች ደግሞ ምልክት ከሌላቸው ደግሞ ኦብዘርቭ ሲደረጉ። እኔ ዛሬ ከአራቱ ሳይቶች ሶስቱ ሄጄ ነበረ። የከፋ የሆነ ችግር የለባቸውም። የኢንፍራስትራክቸር ችግር ማለት ነው። ምክንያቱም አገልግሎት እየሰጡ እንደውም ያልጀምሩ አዳዲስ ተቋማት ስለሆኑ መሰረታዊ የሆነ የኢንፍራስትራክቸር ችግር የለባቸው። እኔ እንግዲህ ካየሁት ነው የምነግርሽ።
አንድ ክፍል ውስጥ አንዳንድ ክፍል ውስጥ ብቻ ነው የሚሆኑት
አሁን ባለን፣ ምክንያቱም ወይም አልሆንም በሰው ቁጥር ማለት ነው። ክፍት ቦታዎች ብዙ አሉ እንደነገርኩሽ። ለምሳሌ የካኮታቤ 500 አልጋ ነው የተዘጋጀው። ከዛ ውስጥ 150 አካባቢው ለተጠርጣሪ ሰዎች የሚቆዩበት፣ ሌላው ግን ምናልባት በሽታው ሙሉ ለሙሉ ለተገኘባቸው ብለን ያዘጋጀ ነው። ግን እስካሁን ድረስ ማክሲመም በአንድ ጊዜ ኖሮን የሚያውቀው ኬዝ ወደ 23 ወደ 24 ነው። በተለይ ከትላንት ወደ የመጀመሪያው ኬዝ ፖስቲቭ ካገኘን በኋላ ከሱ ኮንታክት የነበራቸው ሰዎች ሲመጡ የነበረው ቁጥር ነው። ከዛ ከማግስቱ ተመርምሮ ብዙዎቹ ኔጌቲቭ ሆነው ወደ ወጥተዋል። ስለዚህ በጣም ብዙ ቁጥር ስለሌለን እስካሁን አልተጀገረም። ግን ከዚህ በኋላ ሁሉ ጊዜ አንዳንድ ሩም ሁሉም ሰው ያገኛል የሚለው እንግዲህ አብሮ የምናየው ነው የሚሆነው። ቁጥሩ እየጨመረ መሄድ ከሆነ እንግዲህ ሌላ ሀገር አይዞሌት ማድረግ አቅም ጠፍቶ ፖዘቲቭ እንኳን ሆነው ይህ አይዞሌት እንዲያደርጉ ሪከመንድ እያደረጉ ያሉ ሀገሮች አሉ። ምክንያቱም ያው እየቆየ ሲሄድ በተለይ ኮሚኒቲ ትራንስሚሽንን እየበዛ ከሄደ የሚጠራጠሩ ሰዎች ብዙ ይሆናሉ።
ለጊዜው የተዘጋጁት ማቆያዎች የተሟላ አገልግሎት እንዳላቸውም ተናግረዋል።
ሁሉንም ቴክ አዌይ ነው። ልክ እንደ አውሮፕላን ውስጥ መስፈርት የሚደረገው አይነት ፓኬጅ ኪት አለው፣ ምግብ ኪት አለው። ስለዚህ ቴክ አዌይ በሆነ እቃ በጀሩም ነው ዲስትሪንት የሚደረገው። የሚያደረጉ ሰዎች ትሬንድ ሆነው ነው ያለ
ተጠንቀቀው
ከበንዱ በኋላ በሴም ወይ ዲስፖዝ ይደረጋል።
አቶ ያዕቆብ ይህም ሆኖ ግን ተገለው የተቀመጡ ሰዎች አብዛኞቹ ተገሎ መቀመጥ ያለውን ጥቅም የተረዱት አይመስልም ይላሉ።
ያው የተገለሉ ሰዎች እያስቸገሩ ነው። ያው ገለኞች ናቸው ብዬሻለው። የመቀላቀል አንድ ክብር ክፍል ሼር የማድረግ የማውራት በጣም ሌላ ፍሬንድሽፕ ውስጥ የመግባት ነገር እያሳዩ በጣም ስትሪክት የሆነ አድቫይስ ጥበቃዎች ስትሪክት የሆነ ሪያክሽን ለማድረግ ሙከራ ያደርጋሉ። ግን ስቲል አሁንም ማህበረሰባችን ላይ ኳራንታይን የመሆን ኮንቴክስትን እንግዲህ ወይም እኛም በደንብ አላስተማርናቸውም ይሆናል። ማህበረሰባችንም ይሄ የመጀመሪያም ጊዜ ስለሆነ እንደዚ አይነት አክሽን ውስጥ እየገባን ያለ ነው። ቀስ በቀስ እያወቁ ይመጣሉ የሚል እምነት አለኝ። አሁን እንግዲህ ማሲቭ የሆነ የማህበረሰብ እንቅስቃሴ ተጀምረዋል። ከጠቅላይ ሚኒስትሩ ጀምሮ አጠቃላይ ያው ኢንጌጅ ማድረግ ጀምረዋል። ሆፕፉሊ አዌርነሱ እየጨመረ ሲሄድ ጤና ተቋምን የተለዩ ቦታዎችን ብቻ ሳይሆን ቤቱን ሰው አይዞሌት አድርግ ሲባል በመመሪያ በተሰጠ መመሪያ መሰረት አይዞሌት ማድረግ ወይ ራስን ማግለል የሚችልበት ሁኔታ ይፈጠራል ብዬ አስባለሁ። አሁን ትንሽ ፓኒክ ነገር አለ። ያው የመጀመሪያ ክሊ
መፍራት
የመፍራት የመደናገጥ ባህሪ አለ። ስለዚህ ህብረተሰቡ ሳይደናገጥ ሳይሰራ ራሱንም ቤተሰቡንም ሀገሩንም መጠበቅ የሚቻለው ከተጠረጠረ ማለት እስካዋንጠፈት ማለት አይደለም።
አቶ ያዕቆብ የገጠማቸውንም በምሳሌ ያስረዳሉ።
አሁን ለምሳሌ ትናንት ላይ የገጠመን ነገር ጠቅስዳለ የካፖታ ቤ ላይ እግ እያንዳንዳቸው ሩም አላቸው እንደ ሆቴል ነው። እዛ ሽንት ቤት እንደመጠቀም ያለው እዛ ሁሉ ነገር እዛ ያለው ክፍሎች ናቸው። ግን እነሚገል አረንጋድም የነዚህ ሰዎች ታካሚ ስላለው በጣም ምልክት ስለሌላቸው የታመሙ ሰዎች ስላልሆነ እዛ ሰዓቱ ባለሙያዎች እዛ እንዲቆሙ ኤክስፔክት አይደረግናትም። ባለሙያዎቻችንም ኤክስፖዝ እንዳይሆኑ ከሪስኩ ሪስክ የነሱን ሪስክ ለመቀነስ ኤክስፖዘር አመክረው ጋይድ ፕሪንት የተደረገች ጋይድ አለ። ጀሱ ተሰጥቷቸው ስልክ አለ ውስጥ ላይ ያው ችግር ሲኖርባቸው ኮምፕሌን ሲኖራቸው በሱ ደውለው እንዲያሳውቁ ነበር አሳምሽኑ። ግን የሚድል ሲገናኝ ሲያወሩ በኮሪደር ላይ ቆሞ ሲያወሩ ሲገናኙ ፒክ እያደረግ ነው። ግን ያው ቀስ በቀስ እየተማረሰው ይመጣል ብለን እናስባለን። በየቀኑ ያው በሚዲያዎች ከመልክተሽኖች እያደረግን ነው። ስለዚህ መግለጫዎች እየሰጠን ነው። ሶሻል ሚዲያ ላይ በጣም ብዙ መልክቶች የተላለፉ ነው። ሆፕፉሊ እንግዲህ ኬዙ በዚህ እየጨመረ መሄድ ከሆነ ማህበረሰቡም ሊያግዘን ይገባል ብዬ አስባለሁ።
የማቆያ ስፍራ ራስን አግልሎ መቀመጥ ያውም ለ14 ቀን የሚጠቅመው አገር በመሆኑ እንኳን በተዘጋጀ ስፍራ ይቅርና መኖሪያ ቤት እንኳን ይህን በማድረግ ህብረተሰቡ ሊተባበር ይገባል ሲሉ ይጠይቃሉ። ይህ ደግሞ ጥቅሙ ለማህበረሰቡ መሆኑን አስረግጠው ይናገራሉ።
ማቆያ ውስጥ መግባት ጥቅሙ ይህን ወረርሽኝ ለመከላከል በሚደረገው ጥረት ውስጥ ያለ አካል ይሁሉም ነው። ይህ ስል ምን ማለት ነው? ሰው ማቆያው ሲገባ ዝም ብሎ አይደለም የሚቀመጡ። አንደኛው ቀን በቀን ክትትል ይደረጋል። ይህ የዚህ በሽታ ምልክት እያሳየ ነው ወይ የሚለው ክትትል ይደረግበት። ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምናው እንዲጀምር ቶሎ ምርመራው እንዲያገኝ ቴስት እንዲደረግ እድል ያገኛል። ይሄ የተጠረጠረ ሰው ማለት ነው። አንደኛው ከራሱ ይጀምራል ማለት ነው። ሁለተኛው እንግዲህ አንድ ሰው ብቻውን የሚኖር ሰው የለም። ቤተሰብ አለው፣ ልጅ ይኖረዋል ወይም ባለቤት ይኖረዋል፣ አባት፣ እናት፣ ጓደኛ፣ ብዙ ቤተሰብ ይኖረዋል። ስለዚህ ሁለተኛው ይሄ ሰው ተገሎ በመቀመጡ ሌሎች በዙሪያው ያሉ የሚወዳቸው የሚያከብራቸው ቤተሰቦቹ፣ ጓደኞቹ ፕሮቴክት ያደርጋል ባለማወቅ በሚደረጉ ንግግሮች፣ ቅርርቦች፣ ማህበራዊ ግንኙነቶች ሊተላለፈው የሚችለው በሽታ ያቆማል ማለት ነው። ከራሱ ቀጥሎ ሰዎቹን ይጠብቃል ማለት ነው። የሚወዳቸው ሰዎችን ይጠብቃል። ሶስተኛው ማህበረሰቡን ይጠብቃል። እንግዲህ አንድ ሰው በቀን በማህበራዊ ግንኙነቱ በጣም ብዙ ሰዎች ያገኛል። በስራ አጋጣሚ ሊያገኝ ይችላል። በሃይማኖት ተቋም ሲሄድ ሊያገኝ ይችላል። ቤት መኖሪያ አካባቢ በሚደረጉ እንቅስቃሴዎች ሊያገኝ ይችላል። ግብይቶች፣ ሬስቶራንቶች፣ ብዙ ቦታ ሊሄድ ይችላል። በዚህ ውስጥ እንግዲህ በአካባቢ ያለው ማህበረሰብ ለሌላ አደጋ ሊያጋልጥ ይችላል። ይሄ ማህበረሰቡን መጠበቅ ይችላል። ስለዚህ ሌላኛው የማህበረሰቡ ሌላ ሀገር ይህን ወረርሽኝ ለመከታተል እንደ ሀገር በጣም ብዙ ገንዘብ፣ በጣም ብዙ ሙያ፣ በጣም ብዙ ሰዓት፣ በጣም ብዙ ነገር እየተደረገ ነው። 24 ሰዓት ነው ሊትራሊ የምንሰራው። አሁን በዚህ ሰዓት አውራሽ ቢሮ ውስጥ ሆኜ ነው እያወራሁሽ ያለሁት። ስለዚህ ይሄ ናክል ሚኒስትሮቹ ግማሽ ሌሊት ላይ ቢሮ ሆነው ነው እኛ የምናያቸው። ስለዚህ ይህ ሁሉ የምናደርገው ጥረት በሽታው እንዳይሳፋ፣ ማህበረሰባችን እንዳይጎዳ፣ የግለሰቦች የምንወዳቸው ሰዎች ህይወት እንዳናጣ ነው። ሌላ ምንም ሪዝን የለው። ስለዚህ ለዚህ ኮንትሪቢዩት ያደርጋል። ያ ሰው ራሱን ኳራንታ አድርጎ እንዲታከም ራሱ እንዲያገል ከዛ ታውቆ በሽታ ካለበት ቶሎ ሕክምና እንዲያገኝና እንዳያሲዝ ወይ እንዳያስተላልፍ በመደረጉ ራሱም አድርገውም አገሩም ይጠቅማል። ከዛ ደግሞ ይሄ ኤፒደሚክ ወይም ደግሞ ይሄን ወረርሽኝ እንግዲህ ዓለም ጤና ድርጅት የዓለም አቀፍ ወረርሽኝ ወይም ደግሞ ግሎባል ፓንደሚክ ነው ብለዋል። ስለዚህ አሁን ዓለም አንድ መንደር ናት። ኢትዮጵያ የምታደርገው የቁጥጥር ሂደት ወይም ደግሞ የቁጥጥር መስፋፋት ለዓለም አስተዋጽኦ አለው። ስለዚህ አንድ ሰው አንድ ግለሰብ ከሆነ አካል ነው የሚጀምረው። አንድ ሰው ሁለት ሰው ብሎ ነው የሚጀምረው እና እንግዲህ አሁን ምናክል ህይወት እንዳጣን፣ ምናክል ኢኮኖሚ ክራይሲስ እንደነበረ፣ በሀገሮች መካከል ያለው ግንኙነት ምናክል እንደተጎዳ እያየን ያለ ነው እና አንድ ሰው ራሱን በማግለሉ ኳረንታይን በመደረጉ በሽታ እንዳያስተላልፍ በመደረጉ የሁል ስርዓቱ አሁን ይህን ጥንጥር የምናደርግበት ስርዓቱ በሙሉ ሊጠቀምም ሊጎዳም ይችላል ማለት ነው። ስለዚህ እኔ ይሄ ሲባል እንደውም ሰዎች ይህን ከጠረጠሩ ራሳቸውን እንደው ከቤት ኳረንታይን ማድረግ፣ የጤና ባለሙያዎችን ማማከር፣ ጤና ሚኒስቴር ነጻ የስልክ መስመሮችን 8335952 ነጻ የስልክ መስመሮች አሉ፣ ደውሎ ምክር ማግኘት። እንደዚህ አይነት ደግሞ ቲፒካል የሆነ ጥርጣሬ ካለን ደግሞ ባለሙያዎች መጥተው እንዲያቸው ማድረግ፣ ከዛም ከባሰ ደግሞ ማግለያ ተቋም ማገብቶ የተወሰነ ቀን 14 ቀን ነው እንግዲህ እስካሁን ባለው ሄድላይን። ምልክት ካሳየ መሀል ላይ ግን ሳምፕል ወስዶ ምርመራ ይደረግለታል። ስለዚህ ይህ ስለሆነ ጥቅሙ እንደነገርኩች ከግለሰቡ ጀምሮ እስከ ለዓለም ድረስ ኮንትሪቢዩት ወይም ደግሞ የራሱን አስተዋጽኦ ያደርጋል ማለት ነው።
አቶ ያዕቆብ በጤና ሚኒስቴር ውስጥ በቀጥታ የማቆያ ቦታዎቹ የሚመለከታቸው ኃላፊ ሲሆኑ እንደገለጹትም ቦታዎቹን ዛሬም ጭምር በአካል ተገኝተው ተመልክተውታል። በቃለ ምልልሱ ወቅት አስረግጠው እንደተናገሩት ለበሽታው ተጋልጠው ይሆናል በሚል የተጠረጠሩ ሰዎች በማግለያ ቦታው ተገቢውን ጥንቃቄ እያደረጉ ራሳቸውን አግልለው እንዲቀመጡ፣ መደበኛ እንቅስቃሴ የሚያደርጉ ሰዎች ደግሞ የማህበራዊ መራራቅን መመሪያ ተከትለው ጥንቃቄ እንዲያደርጉ መክረዋል። አድማጮች፣ ማህበራዊ መራራቅ ምንድን ነው? እንዴትስ ይተገበራል? ኮሮና ቫይረስ ተጋልጠው ሊሆን ይችላል ከተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል? ውጤቱን ለማወቅስ ስንት ቀን ይወስዳል? እንዲሁም የኮሮና ቫይረስ ወረርሽኝን ለመከላከል የአፍና አፍንጫ መሸፈኛ ማስክን ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? የሚሉና ሌሎች ዝርዝር ማብራሪያዎች የሚፈልጉ ጥያቄዎችን ይዘን በጤና ሚኒስቴር ባለሙያዎችን አነጋግረናል። እነዚህን የተመለከቱ ቀሪ ዘገባዎችን በነገው ዕለት ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረዶትም። ፈጥነው ወደ ጤና ባለሙያ ይሂዱ፣ ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ አፍዎንና አፍንጫዎን በክንዶ መጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። ዐይኖችዎን፣ አፍዎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይጠንቀቁ፣ ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች፣ ከባለስልጣናትና ከታመኑ ምንጮች ብቻ ያገኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ-19 አጋጥሞታል ቢባል አይረበሹ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅት ታየ፣ እንዲሁም ለማስተናገድ እኔ ሶሎሞን አባተ አብረናችሁ ነው ያለነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። ክቡራትና ክቡራን፣ ቀጥሎ ከፕሮፌሰር ብርሃኑ ነጋ ጋር ያደረግነውን አጭር ቃለ ምልልስ ነው የምናሰማችሁ። ፕሮፌሰር ብርሃኑ ነጋ ለአጭር ጊዜ ላሉት ቆይታ ወደ ዩናይትድ ስቴትስ ብቅ ብለው ነበር ሰሞኑን። ዛሬ ወደ ኢትዮጵያ ከመመለሳቸው በፊት አግኝቼ አነጋግሬያቸው ነበር። በብዙ ጉዳዮች ላይ ተነጋግረናል ከፕሮፌሰር ብርሃኑ ጋር። በመጀመሪያ ግን ስለ ወቅቱ ችግር፣ ስለ ኮቪድ-19፣ ስለ ኮሮና ቫይረስ ወረርሽኝ ካደረግነው አጭር ምልልስ ቀንጨብ አድርጌ ላሰማችሁ።
ይሄ ወረርሽኝ እንግዲህ የጉዳዩ ባለሙያዎች ነን የሚሉ ሰዎች እንደሚሉት በዓለማችን ታይቶ የማይታወቅ ነው እስካሁን። የወረርሽኙ ችግር በዋናነት አዲስ ስለሆነና ምንም ክትባት የሌለው መድኃኒትም ገና ያልተገኘለት በመሆኑ፣ በዛ ላይ ደግሞ በጣም በፍጥነት የሚሰራጭ በመሆኑ፣ ዓለማችን ደግሞ ባላት የቅርብ ግንኙነት ከዚህ ከግሎባላይዜሽን ጋር በተያያዘ ቦታ እንዲህ አይነት በሽታ ሲከሰት በፍጥነት በዓለማችን ዙሪያ መራባት መቻሉ፣ እነኚህ ሁሉ ተደማምረውና በተለይ ፍጥነቱ በጣም ብዙ ሰው በአጭር ጊዜ ሊደርስ የሚችል መሆኑና እንዲህ አይነት ሰፊ የማህበረሰብ ክፍል በሚነካ ጊዜ ለመቆጣጠር በጣም አስቸጋሪ መሆኑ፣ በተለይ ለማከምም እንኳን እንደኛ አይነት ያሉ ደሃ ሀገሮች ይቅርና በጣም ሀብታም ለሚባሉት ሀገሮች እንኳን ለእንዲህ አይነት ሰፊ ወረርሽኝ የሚሆን የሕክምና ዝግጅት አለመኖሩ ነው ነገሩን በጣም አሳሳቢ ያደረገው። ከዛ በተጨማሪ ደግሞ በጣም በእርግጠኛነት መናገር ማይቻል ስለሆነ ህብረተሰቡን ከፍተኛ ሽብር ውስጥ በአጭር ጊዜ ውስጥ መክተት የሚችል መሆኑን ያሳየን ይሄ አዲስ ወረርሽኝ።
ፕሮፌሰር ብርሃኑ እንግዲህ በምጣኔ ሀብት አከርካሪያቸው ጠንካራ የሆነ ሀገሮች ሁሉ እየተጨነቁ ያሉበት ወረርሽኝ ነው በአሁኑ ጊዜ። አሜሪካንም ብንወስድ ትልቁ የአክሲዮን ገበያ እየተሰባበረ እየወደቀ ያለበትን አጋጣሚ የፈጠረ አደጋ ነው ይሄ ሁኔታ እና እስቲ ከአጠቃላይ የዓለምም የኢትዮጵያም በማደግ ላይ ያሉ ሌሎች ሀገሮች ምጣኔ ሀብት አኳያ ይመልከቱልኝ የዚህን ወረርሽኝ መዘዝ እንደ አንድ የምጣኔ ሀብት ባለሙያ፣ እንደ ኢኮኖሚክስ ፕሮፌሰር።
ከተለያዩ አቅጣጫዎች ነገሩን መመልከት ይችላል። የመጀመሪያው እና በጣም አስቸጋሪ የሚያደርገው ፕሬዲክተብል አለመሆኑ፣ የሚታወቅ አለመሆኑ፣ መተንበይ መቻል በጣም አስቸጋሪ ስለሆነ ብዙውን ሰው ነገ ምን እንደሚመጣ አያውቅም፣ ከነገ ወዲያ ምን እንደሚመጣ አያውቅም። በዚህ ምክንያት በአጭር ጊዜ ውስጥ ሽብር ውስጥ ሊከተው የሚችል እና ከፍተኛ አለመረጋጋት ሊፈጥር የሚችል መሆኑን ነው በመጀመሪያ ያየ ነው። ለምሳሌ ይሄ ወረርሽኝ መቼ ያልቃል? ከማለቁ በፊት ምን አይነት ችግር ያመጣል? በዚህ ምክንያት የሚነካኩ የኢኮኖሚ ክፍሎች የትኞቹ ናቸው? ምን ያህል ይጎዳቸዋል? እነኚህ በፍጹም አይታወቁም እና በተያያዘ የዓለማችን የዛሬ ኢኮኖሚ ይሄ የሚፈጥረው ቀውስ በአንድ ሀገር ብቻ አይደለም። እንዳልኩ አክሲዮኖች የወደቁት በአሜሪካ ብቻ አይደለም፣ በዓለም ላይ በሙሉ ነው። ይሄ የአጠቃላይ እርግጠኛነት ማጣት፣ ምን ይሆናል የሚለውን ነገር አለማወቅ የሚፈጥረውን ችግር ነው የምናየው። አንደኛው ይሄ ነው። ሁለተኛው ይሄ ከዚህ ከግሎባላይዜሽን ጋር በተያያዘ ከፍተኛ የሆነ ሀገራዊ ሊባል የሚችል የስራ ክፍፍል ተፈጥሯል። የምርት ክፍፍል ለምሳሌ ብዙ ማምረቶች ቻይና እስያ ውስጥ ናቸው ያሉት። ብዙ ያደጉ ምርቶች ይሄ ዋና ዋና የፋብሪካ ምርቶቻቸውን ወደዛ አዙረዋል። ይሄ ግሎባል ሰፕላይ ቼን የምትለው የተገናኘ ነገር፣ አንዱ ሀገር አንዱን እንኳን ብታመርት ትሬካውን ከሌላ ሀገር ታመጣለህ፣ ወይም ለዛ ግብአት የሚሆኑ ነገሮች ከሌሎች ከተለያዩ ሀገሮች ነው የሚመጡት። ይሄ ሁሉ በጣም የተያያዘ መሆኑ አንዱ ጋር ችግር ሲፈጠር ዘን ሁሉንም ነው በአንድ ላይ የሚነካው። ይሄ ሁለተኛው በጣም አለማችን በዚህ ደረጃ እንደዚህ ተነካክታና ተገናኝታ ስለማታውቅ እንዲህ አይነት አለማዊ የሆነ ችግር ሲመጣ በአጠቃላይ ይሄ የማምረት ሂደቱን ክፉኛ ያስተጓጉለዋል። ያየነው ሁለተኛው ይሄ ነው። በሶስተኛ ደረጃ አሁኑ ችግር ውስጥ የሚገባው የህዝቦች እንቅስቃሴ ነው። የህዝቦች እንቅስቃሴ በሚስተጓጎልበት ጊዜ ከህዝቦች እንቅስቃሴ ጋር በተያያዘ ያሉ ኢንዱስትሪዎች በሙሉ በጣም ችግር ውስጥ ይገባል። እንደ የአውሮፕላን የአየር እንቅስቃሴዎች፣ ሆቴሎች፣ የምግብ አቅርቦት ድርጅቶች፣ ሆስፒታሊቲ ኢንዱስትሪዎች የምትላቸው በሙሉ
ከመገናኛና ቱሪዝም ጋር የተያያዙት ሁሉ
ከመገናኛና ቱሪዝም ጋር የተገናኙት ነገሮች በሙሉ በአንዴ ነው ቀጥ ነው። አሁን ብዙ ሀገሮች ድንበሮቻቸውን ዘግተዋል። ሀገሮች መውጣት አይችሉም። በቱሪዝም ላይ ብዙ ከፍተኛ ኢኮኖሚ እንትን የነበራቸው ሀገሮች በጣም ከፍተኛ ችግር ውስጥ ይገባሉ። አንዱ የምናየው ከዚህ ጋር የተያያዘ የአየር ትራንስፖርት በሚመለከት የገባበት ቀውስ፣ እንዲህ አይነት ቀውስ አይታወቅም እና ይሄ ደግሞ ከሳምንት በኋላ ያልቃል፣ ከ15 ቀን በኋላ ያልቃል የምትለው ቢሆን በተወሰነ ደረጃ ያንን ችግር እንችለዋለን ማለት ትችላለህ፣ ወር ሀገሮች ይችሉታል ማለት ትችላለህ። ግን ማለቂያው የማያውቅ መሆኑ እነኝን ኢንዱስትሪዎች ፍጹም ኪሳራ ውስጥ ሊከታቸውና በአጠቃላይ ኢንዱስትሪውን ችግር ውስጥ ሊከተው ይችላል። እነኚህ የተያያዙ ነገሮች በአንድ ላይ መፈጠራቸው በዛሬ የዘመናችን ኢኮኖሚ ላይ የተፈጠረ መሆኑ የፈጠራቸው ነገሮች አሉ። በጣም ላደጉና ለበለጸጉትም ሀገሮች በጣም አስቸጋሪ ሆነው በዛ ምክንያት እንደ በፊቱ ሁሉን ነገር ምርት አንድ ቦታ አይመረትም። ብዙ ነገር ከተለያየ ሀገር ነው የሚመጣው። የባህር ትራንስፖርት ተስተጓጉሏል። የወደቦች እንቅስቃሴ ክፉኛ ተስተጓጉሏል። በዚህ ምክንያት ከውጭ የሚገቡ እቃዎች በየሀገሩ ከፍተኛ ችግር ውስጥ ነው ያሉት። ይሄ ሁሉ ነው በአንድ ጊዜ ዓለም አቀፍ የኢኮኖሚ ስርዓቱ ምን ያህል ፍራጃይል እንደሆነ ምን ያህል በቀላሉ ሊናጋ እንደሚችል የሚታየበት ነው። ተስፋ የሚደረገው ከዚህ ትምህርት ተወስዶ በምን መልክ እንዲህ አይነት ወደፊትም ቢኮዝ ሊመጡ የሚችሉ ናቸው እንደዚህ አይነት ወረርሽኞች ወደፊት ደግሞ በሌላ መልክ እንትናቸውን እየቀየሩ ስትሬናቸውን እየቀየሩ የሚመጡ ስለሆኑ መምጣታቸው ደግሞ አይቀርም። ለእንደዛ አይነት ሰፊ ወረርሽኝ ዝግጅት ያልተደረገበት መሆኑም ነው ይሄን ነገር ያደረገው እና ተስፋ የሚደረገው ይሄ ነገር ባለቀ ጊዜ አልቆ ከዚህ ትምህርት ተወስዶ ወደፊት እንደዚህ አይነት ክፉ አደጋ በአገሮች ላይ በጤና ሴክተር ብቻ ሳይሆን በአጠቃላይ በኢኮኖሚ ላይ የሚያመጣውን ችግር ለመቀነስ ምን መደረግ አለበት የሚለው ነገር በደንብ አትኩሮት ተሰጥቶ እንቅስቃሴ ይደረግበት የሚገባ መሆኑን ያሳያል።
ከዚህ በፊትም እንደዚህ አይነት ተመሳሳይ ወረርሽኞች ተከስተዋል በዓለም ላይ እንደ ሳርስ አይነት፣ እንደ ስዋይን ፍሉ ወይም H1N1 አይነት፣ እንደ ኢቦላ አይነት ብዙ ስጋት ፈጥረው የነበሩና ለምንድን ነው የሰው ልጅ ወይም ሀገሮች እንበል እንደዚህ ለመዘናጋት ራሳቸውን አሳልፈው የሚሰጡት? በየጊዜው 10 ዓመት ባልሞላ ጊዜ ውስጥ ነው አንዳንድ ጊዜ የሚመላለሱት እነዚህ አዳዲስ በሽታዎች ወይም አዳዲስ ስትሬኖች።
እንግዲህ በማህበረሰብ ደረጃ አንድ የምታየው አጠቃላይ ችግር እንዲህ አይነት ችግሮች በሚመጡ ጊዜ ያለን የማስታወስ አቅም በጣም አነስተኛ ነው። በተለይ ያመጡት ችግር በጣም ከፍተኛ ካልሆነና በፍጥነት መቆጣጠር ከተቻለ የሚቀጥለው ከዚህ ሊከብድ ይችላል ብሎ አይደለም ያየው። ኢንፋክት የሚቀጥለው ብቻ ያለፈውንም ይረሳዋል በቶሎ። የሰው ልጅ አንዱ ችግር በዚህ ብቻ እኮ አይደለም። የሰው ልጅ ያለፈባቸውን ጦርነቶች ያለፈባቸውን ከጥላቻ የመጡ ግጭቶች ምናምን ቶሎ ይረሳና መልሶ ወደዛ አይነት ነገር ውስጥ ሲገባ ታያለህ። እና እኔ ከዛ የተለየ አድርጌ አላየውም። እዚኛው ላይ ነገሩ በቦምብ በእንትን የምታቆመው አለመሆኑ ነው። ታይ ጠላት አይደለም። እንደዚህ አይነት ነገር ሲመጣብህ የምትይዘው የምትጨብጠው ታጣለህ። ቢኮዝ እዛ ካልተዘጋጀህበት ቀደም ብለህ አሁን በአሜሪካ ነገር ያለውን ነገር ያው እንደሰማኸው ነው። እንዲህ አይነት አደጋ ሊመጣ ይችላል ተብሎ የተቋቋመ የአደጋ መከላከያ እንትን በናሽናል ሴኩሪቲ አፓራተስ ውስጥ የነበረው እና ያፈረሱት፣ አይ ይሄ ነገር በቶሎ ቶሎ ላይመጣ ሰው ዝም ብሎ ስራ ፈቶ ለምን ይቀመጣል ወይም ለምን ወጪ ይወጣል ብለው ያፈረሱት ነው። አሁን እንደዚህ ሲመጣ ምንም ለዛ ዝግጁነት ምንም በሌለበት ሁኔታ ሱሪያቸውን ሳይታጠቁ የተያዙበት ሁኔታ አንዱ ችግር የሰው ልጅ ከታሪኩ ለመማር አለመቻል፣ ከነኚህ ሂደቶች ተምሮ ለወደፊቱ ዝግጅት አለማድረግ ነው። ተስፋ የማደርገው በዚህ ደረጃ የመጣ ወረርሽኝ እስካሁን ስላልነበረ ምናልባት ይሄ በደንብ ያስተምረን ይሆናል ብዬ ነው ተስፋ የማደርገው።
ፕሮፌሰር ብርሃኑ እንግዲህ ከዚሁ ጋር ተያይዞ እርስዎን በቀጥታ የሚመለከቱት እንደ አንድ የፖለቲካ ድርጅት መሪ ኢትዮጵያ ውስጥ እየተንቀሳቀሰ እንዳለ ከዚህ በፊትም ምናልባት ወንበሩን አትያዙት እንጂ ተወዳድራችሁ አሸንፋችሁ የምታውቁ ሰዎች፣ አሁንም ለመወዳደር ዝግጁ የሆናችሁ ሰዎች በቀጥታ የሚጠብቃችሁ ነገር አለ እንደ ፖለቲካ መሪዎች ይህንን የዘንድሮውን ኮቪድ ኮቪድ-19 ወይም ኮሮና ቫይረስ ወረርሽኝን እንዴት ነው ልትይዙ የምታስቡት? ምንድን ነው ማድረግ ያለባቸው የፖለቲካ ተዋንያን፣ የማህበረሰብ መሪዎች፣
የፖለቲካ ፓርቲዎች፣ የፖለቲካ ድርጅቶች ለሀገሩ የሚሻለው የትኛው ነው ብለው በፖሊሲ በምን የሚከራከሩበት ሁኔታ፣ ልዩነቶቻቸውን የሚያሳዩባቸው ሁኔታዎች እንዳሉ ሁሉ አገራዊ የሆኑ ችግሮች የሚባሉ ሁሉንም የሚመለከቱ ጉዳዮች ላይ ሲኖሩ መሰባሰብ እና በአንድ ላይ በጋራ መፍትሄ መፈለግ የልዩነትና እርስ በርስ የመሰነጣጠቂያ ምክንያት ሳይሆን እንዲህ አይነት ነገሮች መሆን ያለባቸው ተሰብስበን የአገር ችግር ነው፣ ይሄ የአገር ጉዳይ ነው፣ ሁሉንም ማህበረሰባችንን የሚመለከት ነው፣ ፖለቲካ የምትለው ራሱ የሚካሄደው እነኚህ አገራዊ የሆኑ ችግሮች መፈታት ከቻሉ ነው በሚል እየተመካከሩ እየተነጋገሩ ለሀገር የሚሆነውን ነገር በአንድ ላይ ማድረግ ነው የሚጠቅመው። ከዚህ በፊት የአባይን ጉዳይ በሚመለከትም እንዳልኩት ይሄ ሌላው በአጭር ጊዜ የመጣብን ነው ችግር። እንደነኛ አይነት ጉዳዮች ሲኖሩ ምንድን ነው እንደ ማህበረሰብ እንደ ሀገር ማድረግ ያለብን ብለን ከአንድ የፖለቲካ ድርጅት ጥቅም የአጭር ጊዜ ጥቅም አንጻር ሳይሆን መታየት ያለበት በአጠቃላይ ከአገር ጥቅም አንጻር ነው። ይሄ በሽታ ገና ሲመጣ ጀምሮ እኔም ትልቁ ፍርሃቴ የነበረው ይሄ ነገር ሀገራችን ባልገባ ነበር። ምክንያቱም ሀገራችን ከገባ በተለያዩ ምክንያቶች ክፋቱ፣ ጥቃቱ በጣም ኃይለኛ ሊሆን ይችላል። አንደኛ
የብዙ ሰው ፍርሃትና ሰቀቀን ሆኖ ነው የቆየው አንድ ሰው ገባ ተገኘ እስኪባል ድረስ።
ልክ ነው። ይሄ የሚሆነበት ምክንያት ሁላችንም ስለምናውቀው ነው የሀገራችን ሁኔታ። አንደኛ በሀገራችን ውስጥ ያለውን የሕክምና ካፓሲቲ አቅም እናውቀዋለን፣ በጣም ትልቅ አይደለም። እንዲሁም እንኳን እንዲህ አይነት ወረርሽኝ መጥቶ ሳይሆን እንዲሁም ብዙ ደዌዎችን ለመከላከል የሚያስችል አቅም ገና በደንብ አልገነባን። ሁለተኛ ደግሞ እንደውም ከዛ በላይ የሆነው የዚህ ወረርሽኝ የእኛን ሀገር በሚመለከት ያለው አስቸጋሪ ነገር አኗኗራችን በጣም በመጠጋጋት የሚኖር ነው። ብዙ ነገራችን በአንድ ላይ በጋራ ሆነን የምናደርገው ነገር ነው እና ይሄንን ቫይረስ በቶሎ ብዙ ማህበረሰብ ጋር ለማድረስ የሚቻልበት ሁኔታ ይፈጥራል። የምንኖረው አንድ ቤት ውስጥ በጣም ብዙ ሆነን ነው። ከቤተሰብ ከጎረቤት ጋር በጣም በቅርበት እንገናኛለን። በማምለኪያ ቦታዎች በጣም በብዙ ሺህ በሚቆጠሩ ነው አንድ ላይ ሄደን የምናመልከው። ቤተ ክርስቲያን ብትሄድ አሁን አንድ መስቀል አንድ ቄስ ሲያሳልሙ ያንኑ መስቀል ነው ሁሉም ሰው በዛ ያለፈው ሁሉ የሚስመው እና መገመት ትችላል። አሁን እንዲህ አይነት ነገር እንዴት በቀላሉ ሊያስተላልፍ ይችላል? ሰላም ስንባባል መጨባበጥ መሳሳም ነው። እነኚህ ሁሉ እንዲህ አይነት ቫይረሶችን በከፍተኛ ፍጥነት ለማዛመት ከፍተኛ እድል አለው። ስለዚህ ነው እንደኛ አይነት አገር ውስጥ ይሄ ነገር ሲገባ በሽታው ከያዘ በኋላ ያለ የመከላከል አቅም ደካማ መሆኑ ብቻ ሳይሆን በሽታው በአስቸኳይ እንዲራባ ትልቅ እድል የሚሰጥ ሁኔታ ነው እና ያለው እኔ ወገኖቼን ማለት የምፈልገው በዚህ ጊዜ ይሄ አሁን እዚህ ሆነን እዚህ አንተም እኔ የምናየው ነው አሜሪካን ሀገር ሶሻል ዲስታንሲንግ የሚል ለጊዜው በሽታው ምን እንደሆነ እንዴት መከላከል እንደሚቻል በደንብም ስለማያውቁ መጀመሪያ መወሰድ ያለበት እርምጃ ብለው
መራራቅ፣
ህብረተሰብ ከህብረተሰብ ጋር እንዳይገናኝ ማራራቅ እና ታውቃለህ፣ አሁን ሬስቶራንቶች በሙሉ ተዘግተዋል። ሬስቶራንት ውስጥ እንኳን ሰው ገብቶ በአንድ ላይ ሆኖ እንዳይበላ ብለው ዘግተዋል። የስፖርት እንቅስቃሴዎች በሙሉ ቆመዋል። ይሄ ብዙ ሰው የሚሰበሰብባቸው ነገሮች፣ ቤተ ክርስቲያን መሄድ፣ ቤተ እምነቶች ጋር መሄድ ተከልክሏል። ታውቃለህ፣ በዚህ ሰሞን አሁን በዚህ ዊኬንድ ሌሎቹም ብቻ ሳይሆን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማኞች እንኳን በቃ ቤተ ክርስቲያን እንዳይመጡ እና በየቤታቸው ሆነው ጸሎታቸው እንዲያደርጉ ነው የተደረገው። ሶ ይሄ በቶሎ ብሎ የማራራቅ እርምጃ መውሰድ ይችላል። ወይም ህብረተሰቡ ደግሞ ህግ በጣም ስለሚያከብር በቶሎ እንትን ስለሚል ውጤቱን ቶሎ ታየዋል። አሁን መንገዶች በሙሉ ባዶ ናቸው፣ ገበያዎች ባዶ ናቸው ምናምን እና እኛ ሀገር ህብረተሰቡ እንዲህ አይነት አደጋ እንዴት በቶሎ እንደሚራባና እንዴት ከእንዲህ አይነት መራራቅ አስፈላጊነቱን በደንብ ካልተረዳ ውጤቱ በጣም በጣም አስከፊ ሊሆን ይችላል እና እንደው ወገኖቼ ይሄ ጊዜ በጣም ጥንቃቄ ልናደርግ የሚገባን ጊዜ ነው። ብዙ ጊዜ በአዘቦት ሁሌ የምናደርጋቸው ነገሮችን አሁን ማድረግ አንችልም እና አትሊስት ይሄ እንትን መድኃኒቱ እስከሚገኝ ክትባቱ እስከሚገኝ ወር አትሊስት እንደው በቃ መቆጣጠር ተችሏል የሚባልበት ቦታ ደረጃ ላይ እስኪደረስ ድረስ ህብረተሰባችን ከፍተኛ ጥንቃቄ እንዲያደርግ በዚሁ አጋጣሚ መናገር ነው የምፈልገው።
በአውሮፓ በአሜሪካ እና በመሳሰሉት ያደጉ ሀገሮች ህግም ከማክበር ሌላ ባለሙያዎች የሚናገሩትን የሚመክሩትን ይሰማል፣ ሰውም ያከብራል። አድርግ እንደሚባለው ይሆናል። በዚህ ምክንያት ራሱንም መጠበቅ ይችላል፣ ሌሎችንም መጠበቅ ይችላል። ይህንን ነው የኢትዮጵያም ህብረተሰብ መገንዘብና መቅሰም ያለበት፣ ትምህርት መውሰድ ያለበት። ፕሮፌሰር ብርሃኑ በእርግጥ እንደሚገባኝ ከሆነ አሁን እርስዎ ከተመለሱም በኋላ ከሚጠብቁ ትልልቅ ስራዎች፣ ፈተናዎች መካከል አንዱም ይሄው ከኮቪድ-19 ጋር ወይም ከኮሮና ቫይረስ ጋር የመዋጋት ስራ ይሆናል ብዬ ነው የማስበው፣ እርስዎም ጓዶችዎም። እስቲ ወደ አንድ ቅድም ወደ አነሱት ነጥብ ልመለስና እግረ መንገዶን ነው እርስዎ ያነሱት፣ እኔ ግን ይዣት ነበረ። የሰው ልጅ ያለፈባቸውን ቶሎ ይረሳል ብለው ነበረ ፕሮፌሰር ብርሃኑ። ሩዋንዳውያን ያለፉበትን የረሱ ይመስሎታል? ይመለሳሉ እንዴ ወደዛ? ስጋት አለዎት እንዲህ አይነት? We'll be right back. አመሰግናለሁ ፕሮፌሰር ብርሃኑን። ለመጨረሻው ጥያቄና ለሌሎችም ጉዳዮች በሌላ ዝግጅት ይዣቸው መለሳለሁ። የተከበራችሁ አድማጮች ዝግጅታችን ወደ መጠናቀቁ ነው። በዚሁ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬ፣ ዜናውን ያሰማችን ቆንጅት ታየ፣ እንደዚሁም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነው። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በነገው ምሽት በድጋሚ እንገናኛለን። በእኛ በኩል ሰላም፣ በደህና አደሩ።
This program has come to you from the Voice of America.